redu
sire mai redu
mane ne tache
mane ne tache
kesra chungire
kesra chungire
yamnalo
yamnalo balvachu
sire
mai redu sire mai
redu mane ne tache
mane ne tache
kesra Kaltagelu beke
sire maire
ai zakamnyo
አድማጮቻችን በድጋሚ አብራችሁን እንድትቆዩ የጋበዘን በዛሬው ቀን ፕሮግራማችን የሚያካትተው ለሀገራችን ትልቅ ባለውለታ የሆኑትን የአውስትራሊያው ተወላጅ አቶ ካር ሃይንዝን ቦም በተመለከተ ነው። በዚሁ ምክንያት በድረ ገጾች ላይ የኢትዮጵያ ሀቀኛ ልጇን አጣች በሚል የሳቸውን ህልፈት ህይወት ያሳወቁን አቶ ቤልጂጋሊ እዚሁ ጣሊያን በሌላ ጉዳይ ላይ መጥተው ስላገኘናቸው በእኚሁ ረዳትና አኩሪ ሰው ላይ ያላቸውን ሐሳብ እንዲያካፍሉንም በስቱዲዮያችን ጋብዘናቸው እዚሁ አጠገባችን ይገኛሉ። ስለዚህ እናንተም አድማጮቻችን እንግዲህ በሳቸው ላይ የምናቀርባቸውን ቃለ መለለስ አብራችሁ ሆናችሁ እንድታዳምጡ እንጋብዛችኋለን።
ማን የኛ ጀግና ስሙ ገና አስጠሪ ማና ታራያችን ተግባሩ አገራኩይ እነማን ይሆኑ ፋና ኮከቦቹ ኢትዮጵያ መለያ ያገር አርማዎቹ በጎራ በድንበር በወንዝ ልጅነት በፖለቲካ ጎጥ በሃይማኖት በእምነት በዘመን በስርዓት በሙያ በጀብዱ አሉ ብዙ ስሞች ለጥሪ የሚቀርቡ ከእኒ ስሞች ሁሉ ከልቆ መሳፍርቱ ማንኞቹ ናቸው የአገር የሆኑቱ የጋራ የሆኑቱ አበጋዞቻችን የኢትዮጵያ ገርማዎች የአገር መታወቂያ ሰንደቅ ዓላማዎች አሁን አወድሰን ኋላም ማረግማቸው ዛሬ አክብረን ነገ የማንከሳቸው ለዘንድሮ አንግሰን ከርሞ ማንገሳቸው ማናት እሷ ማን የትኞቹ ናቸው ሳንካን ከናዳም ሰው ሆኖ ተፈጥሮ ፍጹምነት የለም በዚህ ዓለም ከሕጸጽ ግድፈቱ ደጋግ ምግባሩ ሚዛን የደፋለት የሠራ ለአገሩ እዚህ ስሙ ሲጻፍ እዛ ጋም አይጠፋ አንዱ ሲኮራበት ለአንዱ ማያስገባ ሁሉም ባይሆን ብዙ ወገን ያከበረው ማን ነው የኛ ጀግና በጋራም እንጠራው የጀግኖች ሀገር ናት ኢትዮጵያ ሀገሬ ያለ አንደበት ምን ነው አንድ አይጠራም ዛሬ የለም አልነበረም የወል መታወቂያ የሀገር የሆነ ሰው አጣች ኢትዮጵያ ታላላቅ ሀገሮች ትልቅ ሀብት ያላቸው ንጹሃት ረድኤት የምንለምናቸው ትላንትናም ዛሬም ነገም የሚጠሯቸው የጋራ ምልክት የሀገር ጀግና አላቸው ይሄ ነው ጸጋቸው የብልጽግናቸው እኛ እኛን ጀግና መሰየም ተስኖን አዝማች ያጣ ዘማች አውራቢስ ንብ ሆነን ላሳር መዳረጉ የአርባ ቀንታችን ሁሌ ቁልቁል ብቻ የሆነው ጉዟችን ይህ ነው ኃጢአታችን የውድቀት ድቀታችን የአገር ጀግና ረሃብ የአገር አውራ ጥኔ ፍርጃ ነው እርግማን አበሳ ነው በጥኔ ራእይ ይሞታል ይቀበራል ተስፋ ዜጋ ያልፍለትም ምን ይጥር ቢለፋ መከራ ባራም አይገኝም ስርየት ከድሜ ልክ ደዌ ከድሜ ሙሉ መቅሰፍት መቀመቁ አይለቅም ያሳራ ዙሪቱ ዘላለም ይሆናል ድህነት ስሪቱ ለወገን የተሰውን ለአገር የደከሙን ነገሌ ብለው ጠርተው ሳያከብሩ ጀግና መውለድ የታል ስም እየቀበሩ ታሪክ ከገደፉ ውለታ ካጠፉ አብራቅ ጠፍ ይሆናል ይመክናል ማዘሙ ቅን ትውልድ አይበቅልም እስከ ማዜሙ ጎበዝ ሰው እናንግስ እንቀባራያ የኢትዮጵያ የሆነ ዘላለም መጠሪያ እንሰይም ጨክነን የጋራ አገር አውራ ችግር እንዲረግፍ ለዘር እንድንተርፍ ወጥን ከመከራ ሀገር እንዲቀና ትውልድ እንዲጸና ተስፋ እንዲያንሰራራ ሰንብቶ የሚያብብ ለከርሞ የሚያጠግብ ቡቃያ እንድንዘራ ስሙ የሚያደምቀን ዝናው የሚያሞቀን በጋራ የሚያበቃን ለስራ የሚያነቃን ከሌለን አራያ ካልፈጠርን ጀግና መቼም አልፍልን አልፈን ከፈተና ስሙ የሚያደምቀን ዝናው የሚያሞቀን በጋራ የሚያበቃን ለስራ የሚያነቃን ከሌለን አራያ ካልፈጠርን ጀግና መቼም አልፍልን አልፈን ከፈተና
ያንዱ ቤት ሲጎድ አንዱ የተረፈው ያንዱ ቤት ሲጎድ አንዱ የተረፈው ክፉና በጎን ዘመን ሲያሳልፈው ክፉና በጎን ዘመን ሲያሳልፈው እኔ ግን መራመድ ከቶ አልቻልኩም ገና እኔ ግን መራመድ ከቶ አልቻልኩም ገና ቱሃን ደሜን መጥቶ ጨርሶታልና ቱሃን ደሜን መጥቶ ጨርሶታልና ያስር ሳንቲም ቆሎ ክርሽም አደርግና አንዷን ላሳውካ ጭጭጥ አደርግና ተመስገን ላለው ኑሮ ይባልና ተመስገን ላለው ኑሮ ይባልና መኖር በዚህ ዓለም ከፍላጎት ጋር ነው መኖር በዚህ ዓለም ከፍላጎት ጋር ነው ልናዘዝ በቁሜ ያጣን ደሞተው ልናዘዝ በቁሜ ያጣን ደሞተው እዚያው ፈላ ሞላ ላምናም ለዘንድሮ በማግኘት ባያልፈው ለብቶ ተቸግሮ በማግኘት ባያልፈው ለብቶ ተቸግሮ የቆቅያህል ነበር የሰው ልጆች ኑሮ የቆቅያህል ነበር የሰው ልጆች ኑሮ
Bene, a questo punto della trasmissione abbiamo un ospite e abbiamo anche un'intervista che ovviamente andrà in onda nella lingua etiopica in amarico. Dopodiché farò un breve resoconto in italiano perché racconteremo insomma la storia di una persona un attore, uno dei protagonisti del famoso film storico Sissi, che a un certo punto della sua carriera, quando all'apice del successo, decise di cambiare vita e di andò in Etiopia e iniziò tutta una serie di attività a favore proprio della gente etiopica. Abbiamo oggi il nostro amico Ali che ci racconterà di questa personaggio, di questa personalità importante. Dove il nome della persona è Karl-Heinz Böhm. Insomma, molti di voi non si ricorderanno, però si ricorderanno di questo film Sissi, famosissimo, dove lui interpretava proprio la figura del re, quindi dello sposo della principessa Sissi. Quindi faremo un breve commento in italiano subito dopo questa intervista su questo personaggio abbastanza fuori dall'usuale, diciamo. Buon ascolto da Radio Etiopia e diamo il benvenuto al nostro ospite che ci intratterrà proprio su questa figura storica. Benvenuto Ali al nostro programma.
እሽኛም በዚህ አጋጣሚ እናመሰግናለን አቶ በልጅጋሊ በስራ ምክንያት እዚህ ጣሊያን ሮማ ከተማ በመገኘታቸውና ይሄንንም ስለ አቶ ካርሃንስ ቦም ያላቸውን ሁኔታ እንዲያደርጉልን ወይም እንዲነግሩን በስቱዲዮአችን በመገኘቶ ከልብ ነው እናመሰግናለን።
እኔም እንግዲህ ከልብ አመሰግናለሁ በዚህ አጋጣሚ እዚህ ኢጣሊያና ጋር በመገኘቴና የዚህን ደግ ሰው የዚህን መልካም ምግባር ያለው ሰው አንዳንድ ተግባሮችን ሙሉ በሙሉ ባላቃቸው አንዳንዶቹን በተለይ በጀርመን ሀገር በነበረበት ጊዜ ፈጽማቸውን ከዛም ኢትዮጵያ ውስጥ ያደረጋቸውን ሁኔታዎች እንዳስረዳ ስለጠየቃችሁኝ ከልብ አመሰግናለሁ።
እኛም በዚህ አጋጣሚ ከልብ እናመሰግናለን። እንግዲህ አቶ ካርል-ሃይንዝ ቦም ማን ነበሩ? እንዴትና ወደ ሀገራችንስ ሊሄዱ ቻሉ በሚለው ብንጀምርና ከዛ በመቀጠል የተለያዩ ጥያቄዎችን ይዘን እንቀርባለን። አድማጮቻችን ጥያቄ ካላችሁ 0649175 ላይ ብደውሉልን በቀጥታ ሳቸውንም ምን ጠየቀ ትችላላችሁ።
ካርል-ሃይንዝ በመጀመሪያ ደረጃ የኦስትሪያ ተወላጅ ነው። ምንም እንኳን የተወለደው ጀርመን ዳርምሽታት የሚባል ከተማ ውስጥም ቢሆን የዜግነቱ ኦስትሪያዊ ነው። ግን በእምነቱ ግን የዓለም ተወላጅ ነኝ ብሎ ነው የሚያስበው። የአንድ ሀገር ተወላጅ ነኝ ሳይሆን በጀርመንኛ ቋንቋ የዓለም ተወላጅ ነኝ ብሎ የሚያስብ ነውና የተለየ አመለካከትና ዓለም አቀፋዊነትን የያዘ ሰው ነው። ካርል-ሃይንዝ በመጀመሪያ ደረጃ በኦስትሪያ ውስጥ የተሰራ በተለይ ሲሲ የሚባል ፊልም ውስጥ ንጉስ ሆኖ በሰራው ፊልም በጣም ታዋቂነት ያገኘና የተደላደለና ጥሩ ኑሮ የሚኖር ሰው ነበር። በ1981 ዓመተ ምህረት ወደ ኬንያ በሄደበት ጊዜ ኬንያ ውስጥ ሆኖ የአፍሪካን ችግር በመመልከት በጣም ከልቡ ተመስጦ የአፍሪካን ችግር በማየት ወደ ጀርመን መለሳልና ጀርመን ሀገር ውስጥ አንድ ዝግጅት አለ። እሱም ቬትንዳስ የሚባል ነው። ቬትንዳስ የውድድር ፕሮግራም ነው። አንድ ሰው ይሄንን ነገር ከተደረገልኝ ይሄንን ይሃል ወይንም እንደዚህ አይነት ተሰጣለሁ ወይ እንደዚህ አደርጋለሁ ወይ ብሎ የሚል ነውና ካርል-ሃይንዝ በዚህ ዝግጅት ላይ ቃለ መጠይቅ በሚኖርበት ጊዜ የነበረውን የአፍሪካን ችግር ካስረዳ በኋላ ይሄ ፕሮግራም በሶስት ሀገሮች ነው የሚታየው። አንዱ በስዊዘርላንድ፣ አንደኛው በኦስትሪያና በጀርመን። እነዚህ በሶስቱ ሀገር የሚገኙ የጀርመን ቋንቋ ተናጋሪዎች የሚከታተሉት የቴሌቪዥን ፕሮግራም ነው። እዛ ላይ ቀርቦ ከዚህ ከሚመለከተው ህዝብ ውስጥ አንድ ሶስተኛው አንድ ማርክ በዛ ጊዜ ኤሮ አልነበረም ማርክ ነበር አንድ ማርክ ከሰጠ አንድ ሶስተኛው ህዝብ እኔ ሁሉን ነገር አቆሜ አፍሪካ ሄጄ እርዳታውን አካሄዳለሁ አለ። ይሄንን በጊዜው ማንንም የሚያምነው ሰው አልነበረም። እንደዛ አይነት የታወቀ ትልቅ የወደፊት ህይወቱ ከሆሊውድ ጋር የተያያዘ ከፍተኛ ቦታ ላይ ያለ በወጣትነት እድሜው እንደዚህ አይነት ነገር ላይና ሁሉን ነገር አቆሜ አፍሪካ ሄጄ እረዳለሁ የሚለውን ያመነም ሰው አልነበረም። ውድድሩ ላይ በቀረበበት ጊዜ ያንን ገንዘብ ሊያሰባስብ አልቻለም ማንም እና ውድድሩ አሸንፏል የተባለው ገንዘብ አልተሰበሰበም። ግን እሱ ሐሳቡን ግን ሊቀይር አልቻለም። የተሰበሰበውን ገንዘብ ይዞ ወደ አፍሪካ ሄዶ መርዳት እንዳለበት አምኖ ሁሉንም የፊልም ስራዎቹን አቁሞ ወደ ኢትዮጵያ ሄደ። እኔ በ1982 እንደ አውሮፓውያን አቆጣጠር ነው 82 ወይ 83 ሊሆን ይችላል በእርግጥ የትኛው ዓመተ ምህረት እንደሆነ አላቅም። ኤሊባቡር ውስጥ ሻይ ልማት ውስጥ በመሰራበት ጊዜ ጉመሮ ውስጥ መጥቶ ነው የተመለከትኩት። ለትንሽ ደቂቃዎች ነው ያኔ ቦታዎች አልመረጠም ነበር። እና ይህ ካርል ሃይንስ ከዛ በኋላ ነው ይህንን ውድድር ካደረገ በኋላ እና ገንዘቡን ከያዘ በኋላ ኢትዮጵያ ውስጥ ሄዶ ነው ውድድሩን እርዳታውን የጀመረው። የካርል ሃይንስ ልዩነቱ ምንድን ነው? የሚሰበሰበውን ገንዘብ ራሱ ይዞት ነው የሚሄደው። በዚህ በድርቁ ጊዜ ብዙ ፈረንጆች ይመጡ ነበር። እኔ በግብርና ውስጥ ሰራ ስለነበር የዛን ጊዜ ብዙ ፈረንጆች ይመጡ ነበረ። ገንዘብ ይዘው መጥተው ምናልባትም ከአዲስ አበባ ሳይወጡ ነበር የሚመለሱት። ግን ካርል ሃይንስ ቦታው ድረስ ሄዶ ታች ድረስ ሄዶ በማየት በተለይ በምስራቅ ክፍለ ሀገር በሐረርጌ እና በሌሎች በኩሎች ውስጥ በመሰባሰብ ብዙ ስራዎች ሰርቷል። እና ስለ ካርል ሃይንስ ብዙ መናገር ይችላል። በተፈጥሮ በጣም ደግ የሆነ ሰው፣ በዓላማው ጽናት ያለው ሰው እንደሆነ ይነገርለታል።
አሁን እርስዎ እንደገለጹልን ከሆነ ካርል ሃይንስ በሀገራችን ብዙ አገልግሎትን የሰጡ ናቸውና እስቲ ከስራዎቻቸው በጣም የሰሯቸው የሚሏቸውን እንደው ቢገልጹልን።
ብዙ ሰዎች ስለ ካርል ሃይንስ በሚጠይቁኝ ጊዜ ካርል ሃይንስ ምን ሰርቷል ሲሉኝ፣ እኔ ይሄን ቤት ሰርቷል፣ ይሄን ቤት ሆስፒታል ሰርቷል፣ ይሄን ክሊኒክ ሰርቷል ብዬ ለመጥቀስ አንዳንዴ ይከብደኛል። ምክንያቱም በጣም ብዙ ነው። 300 የሚሆኑ ከ300 በላይ የሚሆኑ ከ350 በላይ የሚሆኑ ትምህርት ቤቶች ሰርቷል፣ 3 ሆስፒታል ሰርቷል፣ 100 ክሊኒኮች ሰርቷል። ከዛ የበለጠ እኔ ሰራ ብዬ የማምነው ግን የህዝቡን ኑሮ እየኖረ ከህዝብ ጋር ኖሮ ለህዝብ ተስፋ ሰጥቷል። ያ ነው ትልቁ የካርል ሃይንስ ልዩነቱ። ከሌሎች እርዳታ ከሚሰጡት ከሌሎች ሁሉ ለየት አድርጌ የማየው ካርል ሃይንስ ያን የመሰለ ትልቅ ኑሮ፣ የቢሊየነር ኑሮ፣ በአውሮፓ ውስጥ ታዋቂነትን በሆሊውድ ታዋቂነቱን እርግፍ አድርጎ ትቶ ኢትዮጵያ ውስጥ ሐረርጌ ክፍለ ሀገር ውስጥ በተወሰኑ ትንሽ ቦታዎች ቤት ሰርቶ እዛው ነበር የሚኖረው። እዛ ሀገር በሚኖርበት ጊዜ ወይዘሮ አልማዝ የሚባሉ ተተዋውቆ እዛ አግብቶ ነው የሚኖረው። እና ካርል ሃይንስ ከሰራቸው ስራዎች ሁሉ የምለው ለህዝብ የሰጠው ተስፋ እና ከህዝብ ጋር በመኖር የህዝብን ኑሮ በመኖር ያሳየው ሁኔታ ነው። በተለይ ጀርመን ሀገር መጥቶ ኢንተርቪው በሚጠየቅበት ላይ ሌላ ጊዜ በሚጠየቅበት ጊዜ የምናየው ትልቁ ችሎታው ኑሮውን መኖሩ ነው። የዛን የጭቁን ህዝብ ያንን የተራበ የተገፋን ህዝብ ኑሮ መኖሩ ትልቁ ስራው ነው ብዬ ነው መገምተው።
እሳቸው ባደረባቸው ህመም ምክንያት ከዚህ ዓለም በሞት ተለይተዋል። ባለፈው ሳምንት የቀብር ስነ ስርዓታቸው በሰፊው ይከናወናል የሚልም ሁኔታ አለና እንግዲህ ካርል ሃይንስ ቦም ለኢትዮጵያ ህዝብ ከአምስት ሚሊየን ህዝብ በላይ ነው እንግዲህ በእርዳታ አደረጉ ብሎ ቪኦኤ ያቀረበልን። እስኪ የምንችል ከሆነ ሎሬት ጸጋይስ እሳቸው ምን ብለው ነበር ያሉት ብሎ ቪኦኤ የቀዳውን ትንሽ ፕሮግራም አብረን ብናዳምጥ ከእርስዎ ጋር።
ከአምስት ሚሊዮን በላይ ኢትዮጵያውያንን በተለያዩ ፕሮጀክቶች የረዱ ከ360 በላይ ትምህርት ቤቶች፣ 3 ሆስፒታሎች፣ ወደ 100 የሚጠጉ ክሊኒኮችና ጤና ጣቢያዎች የገነቡት የካርል ሃይንስ በም የቀብር ስነ ስርዓት ሰሞኑን ይፈጸማል። እኒህ በጎ አድራጊ ኦስትሪያዊ በ86 ዓመታቸው ያረፉት ባለፈው ሳምንት ግንቦት 21 ቀን በትውልድ ሀገራቸው በሚገኝ መኖሪያ ቤታቸው ውስጥ ነው። እስክንድር ፍሬው ለዛሬ አብይ ርዕስ እንዲህ አዘጋጅቶታል።
ኦሮሞዎቹ አብዲ ኬኛ፣ አማራዎቹ ደግሞ አለኝታችን ይሉሃል። ምናልባት ሊቀ መላእክት ቅዱስ ሚካኤልን ካልሆነ በስተቀር በዚህ እጅግ የላቀ ስም የሚጠሩት አንድም ኢትዮጵያዊ ጀግና አላውቅም። ታላቁ ባለቅኔ ሎሬት ጸጋዬ ገብረመድን በአንድ ወቅት ስለ ሚስተር ካርል ሄንዝበም የተናገረው ነው። ኢትዮጵያውያን እኚህን አጋር የሆኑ በጎ አድራጊ ሰው በሞት ተነጥቀዋል። እንደ አውሮፓውያን አቆጣጠር በ1981 እግራቸው የኢትዮጵያን ምድር ከረገጠ ጊዜ ጀምሮ ስራቸውን ልፋታቸውን ለዚች ሀገር አውለዋል። ያኔ ሜንሽን ፊር ሜንሽን ወይም ሰዎች ለሰዎች የተሰኘ ድርጅት አቋቁመው ኢትዮጵያውያንን ለማገዝ የበኩላቸውን ጥረት አንድ ብለው ጀመሩ። በድርቅ ምክንያት ተፈናቅለው የነበሩትን 1500 የምስራቅ ሐረርጌ አርብቶ አደሮች በየረር ሸለቆ በማስፈር በመላው አውሮፓ በተለይም ጀርመንኛ ተናጋሪ በሆኑ ሀገራት በፊልም ተዋናይነት ያገኙትን ታላቅ ስም በመጠቀምም በኢትዮጵያ ላሉ ፕሮጀክቶቻቸው ገንዘብ አሰባሰቡ። በቀዳማዊ ኃይለ ሥላሴ ዘመነ መንግስት የርዳታ ማስተባበሪያና ማቋቋሚያ ኮሚሽነር የነበሩት በደርግ የስልጣን ዘመንም በዚሁ ኃላፊነት የቀጠሉትና በኋላም ምክትል ጠቅላይ ሚኒስትር ሆነው የሰሩት አቶ ሽመልስ አዱኛ ያንን ጊዜ በሚገባ ያስታውሳሉ። እኔም ሆንኩኝ የፊልም ተዋናዩ ካርል
እንግዲህ በጥቂቱም ቢሆን አብረን አዳምጠናል። ሰፋ ያለ ፕሮግራም ነው። ከኢትዮጵያ ህብረተሰቦችም አንዳንድ ሰዎችን ጠይቀዋል። በኢትዮጵያስ ውስጥ በምን መልኩ የሳቸው ሁኔታ ይዘጋጃል የሚባል ነው። እንግዲህ ሀውልት ሁሉ የተሰራላቸው የህዝብ ወገን ናቸው። እንግዲህ ሎሬት ጸጋዬም በሳቸው ላይ ያሉትን ሰምተናል። እና ኢትዮጵያ እውነትም ወዳጇን፣ እውነትም አባቷን፣ እውነትም እናቷን ያጣችው እና እስቲ እርስዎ በዚህ ፕሮጀክት ላይ ያለውት ከሌሎቹ ብዙ ረዳት ሰጪ አሉ አባገራችን ውስጥና እኚህን ከሌሎቹ የሚለያቸው ምን ብለው ነው የሚያስቡት?
የካርላይንስ ስራ ከሌሎቹ ረዳታ ከሚሰጡት ጋራ የሚለይበት ምክንያት አንድ ነው። ካርላይንስ አንድ አካባቢን ባላፊነት ይወስዳል። ለምሳሌ አንድ ወረዳን ወይን ማንዳ አካባቢን ባላፊነት ይወስድና እዛ አካባቢ ክሊኒክ፣ ትምህርት ቤት፣ ውሃ እነዚህን ነገሮች ካሟላ በኋላ ወደ ሌላው ነው የሚሄደው። እንደዚህ አይነት ስራዎች ነው የሚሰራው። ስራዎቹን ራሱ ነው የሚቆጣጠራቸው፣ ራሱ ነው የሚያያቸው። ገንዘቡን እዚህ መጥቶ እርዳታውን ከጠየቀ በኋላ ተመልሶ ወደዛ ቦታ ላይ ሄዶ ነው እርዳታውን የሚያደርገውና የካርላይንስ ፕሮጀክት ከሌሎቹ የሚለይበት ምክንያት ነው። ለየት ያለ ነው። እኔ በ1900 እንደ ፈረንጆች አቆጣጠር በደርግ ጊዜ በነበረው ድርቅ ላይ ተሳትፍ ያለው በሰፈራ ይደረግ ነበር። ከሰሜን የነበሩ ዜጎቻችን ወደ ጋምቤላ እና ወደ ኤሊባቦር ወደ ጎሪ ወረዳዎች ውስጥ በሚሰገሰጉበት ሁለት አይነት ሁኔታዎች ነበሩ። አንዱ ስክሰጋ ነው የሚባለው፣ አንደኛው ሰፈራ ነበር። ጋምቤላ ያለው ሰፈራ ይባላል፣ ስክሰጋ የሚባለው ደግሞ በሌሎች አካባቢ ነው። እና የዛን ጊዜ የነበሩትን እርዳታ ለመስጠት የሚመጡ ብዙ ፈረንጆች እናይ ነበር። እነዚህ ፈረንጆች በመጀመሪያ ደረጃ ከሀገራቸው ይዘውት የመጡትን ገንዘብ ብዙውን የሚያጠፉት በማኔጅመንት ላይ ነው። ይሄ የተለመደ ነው። ብዙ የውጭ ሀገር እነዚህ መንግስታዊ ያልሆኑ ድርጅቶች ብዙውን ገንዘባቸውን ከሰበሰበው ሕዝብ አካባቢ ነው የሚያጠፉት፣ በመኪና በቢሮ በልዩ አይነት ነገር። ካርላይንስ ግን እንደዚህ አይነት ነገር የለውም። ገንዘቡን እንደሰበሰበ በቀጥታ የሚሄደው እርዳታውን ወደሚያገኘው ህዝብ ነው። እዚህ ምንም አይነት የሆነ አድሚኒስትሬሽን ወጪ የለውም። የአስተዳደር ወጪ ውጭ ሀገር የለውም። በሞላ ያለው ገንዘብ የሚሄደው ሀገሪቷ ውስጥና ሀገሪቷ ውስጥ ነው የሚሰራው። ይሄ ነው ልዩነቱ፣ ይሄ ነው ጥንካሬው። ሁለተኛ ደግሞ ከጀመረበት እስካሁን ድረስ ሳያቋርጥ መቀጠሉ ነው። ለምንም ጊዜም እንትን ያለበት ያቋረጠበት ጊዜ የለም። ብዙ ጊዜ ለገና በዓልና ለአዲስ ዓመት ጊዜ ወደ አውሮፓ ይመጣና ህዝቡን እርዳታ ይጠይቃል። በጣም የጀርመን ህዝብ፣ የስዊዘርላንድ ህዝብና የኦስትሪያ ህዝብ ይወደዋል። በ30 ደቂቃ ፕሮግራም 3 ሚሊዮንም 4 ሚሊዮንም ይሰጡታል። ያንን ገንዘብ ይዞ በቀጥታ ሄዶ ነው የሚሰራው። እዚህ አገር ውስጥ ያለ ገንዘቡን የሰበሰበበት ሀገር ውስጥ ምንም አይነት የአስተዳደር ወጪ የለው።
እንግዲህ እኛም በተለያዩ እርዳታ ሰጪ ድርጅቶች ላይ በዓለም ዙሪያ የምንጮኸው በቀጥታ ግንኙነቱ ወይም ደግሞ ለእርዳታ የሚደረጉት ነገሮች በሙሉ የገንዘብም ሆነ የምንም በቀጥታ ለተጎዳው ህዝብ ድረስ ነው። እና ስለዚህ እኚህ ሰው ያደርጉ የነበረው በቦታው እንደ ቦታው እንደ ሰው አኗኗር እንደ ሰው ሁኔታ በልተው የነሱን ለብሰው የነሱን የነሱን ህይወት ኖረው እርዳታን እየለገሱ የነበሩ ጠንካራ ሰው ነው ብለው ኖርሶ እንግዲህ አሁን እየገለጹልን ያሉትም ሌሎችም ድህረ ገጾች በሰፋ ባለመልኩ እየገለጹ ያሉትና በርሶ ግምትና አስተሳሰብ እኛ ከሳቸው ምንድነው ምንማረው? እኚህ ሰው የውጭ አውስትራሊያ ሰው ናቸው ጀርመን ቢወለዱም ግን ለሀገራችን ያንን ሁሉ እውቅና ያንን ሁሉ ጥሩ ነገራቸውን በሙሉ ትተው የርዳታን ቢሆን ጠይቀው ግን ለህዝባችን ለወገኖቻችን ለተጎዱት ለተራቡት የመሳሰለውን ነገር እያደረጉ ነው ያለውና እኛስ ከኛ ለኛ ምንድነው የሚጠበቅብን? ምንስ ማድረግ አለብን ብለው ይገምታሉ?
እኔ አንድ ነገር ነው ከኚህ ግለሰብ ለንማር የምንችለው አንድ ነገር ነው የሀገራችንን ፍቅር የህዝባችን ኑሮ ውስጥ የኖርን አብረን መኖርና ያንን ማየቱን እና ከዛ በማየት ጽናትን ነው ምንማረው ብዬ ነው ማየው ጽናት ከዛ ከመሰለ ኑሮ ራሳቸውን ማውጥተው የህዝብን ኑሮ እየኖሩ የህዝብን ችግር እየተቸገሩ ህዝብን መርዳት ከባድ ነገር ነው በጣም ከባድ ነገር ነው በዚህ ምክንያት ነው ክብርና ሞገሱን ፍቅሩን የህዝብ ፍቅርን የተጎናጸፉት ለህዝብ ፍቅር እንዲኖረን ከፈለግን የህዝብን ኑሮ መኖር አለብን እንደሳቸው
እሺ እንግዲህ አመሰግናለሁ በዚህ በእኚህ በካርል ሃይንዝ ቦም ላይ እኛም ለቤተሰቦቻቸው የተሰማንን ሀዘን በዚሁ አጋጣሚ እንገልጻለን ኢትዮጵያም የኢትዮጵያ ህዝብም ወገኖቻቸውም ኢትዮጵያ ያሉ በሙሉ በሀዘን እንዳሉ እንገምታለን እንግዲህ ፕሮጀክቱ በሌሎቹ ሰዎች ተተክቶ ስራው እንደሚኮናወን እምነት አለን ተስፋም አለን ባለቤታቸውም ኢትዮጵያዊ በመሆናቸው እስቲ ወደዚህ ሲመጡ እንዳሉት ከሆነ በሌላ ጉዳይ ነው የመጡትና ምንድነው እዚህ ሮማ ከተማ ሊያስመጣውት የቻለበትን እንደው አጠርባለ መልኩ ቢገልጹልን
እንግዲህ ወደናንተ ልመጣ የቻልኩበት መንገድ ከተጠየቅኩ አንደኛ ሮማ ታላቅ ሀገር ነው ከተማ ነው ኢጣሊያን ብዙ ከሀገራችን ጋር የሚያያይዛት ብዙ ነገርም ስላለ እንደው ማየቱም ያስፈልጋል በሚል ነው ግን ዋናው አላማዬ ወደዚህ የመጣሁበት በእንግዲህ በጣሊያን ኢትዮጵያን በወረረችበት ጊዜ ከፍተኛውን ግፍ የፈጸመው ከፍተኛውን እልቂት የፈጸመው ሩዶልፎ ግራዚያኒ ይሰራለታል የተባለውን ሀውልት በሰማን ጊዜ ብዙ ውይይቶች አድርገን ነበር ጀርመን ሀገር በነበርንበትና ሉል ዶክተር አስፋ ወሰን አስራተ ካሳ ጋር በመወያየት ይሄን ነገር ከምንጩ ለማየትና እኛም የምናደርገውን አስተዋጽኦ ለማድረግ ውይይት አድርገን ወደዚህ አካባቢ እሱም በሚመለከትም አንዳንድ ጥናታዊ ሁኔታዎችን ለመውሰድ በዚህም እንግዲህ ሰፋ ባለው ሁኔታም ደግሞ በሳሐራ አርገው በሜዲትራኒያን ባህሩን አቋርጠው ወደዚህ የሚመጡትንም የኑሮ ሁኔታ ለመከታተልና ለማየት ሁለቱንም አንድ ላይ ከምንጩ ለማየት ብዬ ነው የመጣሁት
እንግዲህ አፊሌ ውስጥ ለሮዶልፍ ግራሲያኒ የተዘጋጀውንና የተሰራውን ሀውልትም አይተዋል ቦታውንም ስፍራውንም ጎብኝተዋልና እንደው ሲያዩ ምን ተሰማዎት?
መቼም እንግዲህ
ኢትዮጵያዊነት ማለት ነው
መቼም ያንን ቦታ በዚህ ዘመን ውስጥ ያንን ቦታ ለማየት እንደዚህ አይነት ስራ ይሰራል በያላመንኩም እኔ ብዙ ዘመን የኖርኩት ብዙ አመታት የኖርኩት በጀርመን ሀገር ነው በጀርመን ሀገር ውስጥ የናዚን ስም መጥራት የናዚን ምልክት ማሳየት የናዚን ስትዋሲካ መሳል ወይንም እንደዚህ ያስቀጣል የጀርመን መንግስት ሙሉ በሙሉ እንደ ህግ አድርጎ ያወጣው የጀርመን የናዚ ተቀመባቸው የነበሩትን ነገሮች ሁሉ መውሰድ የማይቻልበት ሁኔታ ነው ያለው ጣሊያን ሀገር ስንመጣ ግን በተቃራኒ ነው ያየሁት ግን በጣም ከልቤ የማመሰግነው ደግሞ በዚህ በጣሊያን ሀገር ውስጥ እንደ ካርል ሃይንስ ሆነው የሚታገሉትን ሰዎች አፊሊዮስ በተደረገው ስብሰባ ላይ ተገኝቼ ነበር እነ ገብረ ስላሴ ደስታ ካርሚሊዮን የዲሞክራቲክ ፓርቲ አባሎችን ሌሎችንም አግኝቻለሁ እነዚህ ደግሞ እንደ ካርል ሃይንስ ሀገራችንን የሚወዱ ሰዎች ናቸው ከኛ በላይ ስለ ሀገራቸው ቆመው ስለ ሀገራችን ቆመው የፋሽስቱ የሰራው ሀውልት ይፍረስ below የሚታገሉበትን ሁኔታ ሳይ ከልቤ ቆርጬባቸዋለሁ የሚሰራውንም ስራ በጣም ከልቤ ወድጄዋለሁ ከዚህ ባሻገር ደግሞ አልፈን በመመለከትበት ጊዜ በዚህ በሶስት ሰው ወጣቶች ያ በዛ ሐውልት ላይ ባደረጉት ተቃውሞ ታስረው ሳይሆን ፍርድ ቤት ቀርበው ፍርድ ቤቱም ነጻ ለቀቋቸዋል ይሄንን ማወቄ በጣም የምደሰትበትና መኮራው ነው በወጣቶቹ ላይ በጣም ኩራት ያደረብኝ ግን ደግሞ ከዛ ወጣ ብዬ ደግሞ ስለዚህ እንቅስቃሴም ያገራችን ሰዎች ምን ያህሎቹ ይከታተሉታል ምን ያህሎቹ ያውቁታል በአለም አቀፍ ደረጃ ለምሳሌ ያለው የዓለም አቀፋይ ባቶ ኪዳን ያለማዩ የሚመራው ያለቃም አቀፋይ ድርጅት የሚያደርገውን እንቅስቃሴ ብዙ ሰዎች እንቅስቃሴው ለምን እንደሆነ እንዴት እየተደረገ እንደሆነ ማውቁበታልና ወደፊት በተቀነባበረ ሁኔታ ሰፋ ባለ ሁኔታ በተለይ ጀርመን ሀገር ለሚኖረው ነዋሪ ከዶክተር አስፋወሰን አስራተ ካሳ ጋር በመተባበር የምናስተምርበትን ዝግጅት የምናዘጋጅበትና እንዴት አድርገን እኛም ደግሞ በአውሮፓው ላሉት ለጀርመን መንግስትም በጀርመን ሀገር ላሉትም ጸረ ፋሽስት ግሩፖች ወይንም ቡድኖች የምናስተላልፍበት መንገድ ለማየትና ለማጥናት ነው ወደዚህ መጣሁት ጣሊያን ሀገር ውስጥ ባለውበት ጊዜ የረዱኝ ታናናሽ ወንድሞች አሉ ያውቁሉ ምናልባትም ይሰማሉ እነሱንም ከልቤ አመሰግናለሁ ወቶችንም አመሰግናለሁ ለተደረገልኝ በዚህ አጋጣሚ ከልቤ ደስታዬን ገልጻለሁ
እኛም እንግዲህ እዚሁ ስቱዲዮ ድረስ ተገኝተው የመጡበትን ጉዳይና እንዲሁም ደግሞ በአውስትራሊያው የጀርመን ተወላጅ በሆኑት በዚሁ በእኝሁ ጀግና የኢትዮጵያ ጀግና ካርል ሃይንዝ ቦም ላይ የሚሰማውትንና የሚያውቁትን ስላካፈሉን ከልባችን እናመሰግናለን።
Dunque, ringraziamo il nostro gradito ospite. E in particolare vorremmo attraverso insomma la traduzione più o meno di quello che avete sentito nella lingua amarica rendere omaggio a questa persona deceduta il 29 maggio scorso. Parliamo di Karl-Heinz Böhm. Karl-Heinz Böhm è stato presidente di un'organizzazione che si chiamava Menschen für Menschen, aiuto per l'Etiopia, e ovviamente ha ricevuto diversi premi, tra questi l'ultimo è quello della Fondazione Internazionale del Premio Balzan, che è stato proprio appunto consegnato a lui e alla sua organizzazione per l'attività svolta in Etiopia. Più precisamente, come si legge nelle motivazioni per cui è stato concesso questo premio, per la sua opera di una vita a servizio dell'umanità e della pace, per il suo impegno personale non comune, per i successi della straordinaria rete di attività che ha creato a sostegno di un concreto sviluppo in Etiopia, uno dei paesi dalla cultura più antica ma tra i più poveri del mondo. Karl-Heinz Böhm, che nacque nel 1928 e come vi dicevo è deceduto proprio lo scorso mese, il 29 di maggio di quest'anno, nel mezzo di una carriera di attore di successo ha deciso proprio di dare un taglio radicale alla sua vita consueta proprio per dedicarsi a un grande progetto umanitario in Etiopia, di cui poi egli stesso ha costruito le fondamenta. È riuscito a motivare una vasta cerchia di sostenitori e a raccogliere donazioni per circa 300 milioni di euro. Così ha dato vita a un'opera di sviluppo umanitario che comprende, ad esempio, la costruzione di 173 scuole, complessi scolastici residenziali e centri di formazione professionale, numerose infermerie, 3 ospedali, così come progetti agricoli e agroecologici, la costruzione di infrastrutture idrauliche, strade e ponti, programmi di educazione sessuale anche ai fini di prevenire i matrimoni in età prematura e anche la mutilazione genitale delle giovani, e cioè l'infibulazione, oltre a programmi di formazione e microcredito mirati proprio al miglioramento della situazione in particolare delle donne nella società etiopica. Nel realizzare tutti questi progetti, Karl-Heinz Böhm segue il principio dell'aiuto per l'autosviluppo e non quello della mera beneficenza. Potremmo dire, non è retorica, che Karl-Heinz Böhm ha fornito un esempio luminoso di quanto l'impegno di un singolo individuo può fare per il nostro mondo. E ecco qualche dato biografico. Nacque, come vi dicevo, nel 1928, è figlio di un famoso direttore d'orchestra, Karl Böhm, e di una cantante, Thea Lienhard, ed è cittadino austriaco. E ecco, giungiamo insomma a quando lui raggiunse proprio un'enorme popolarità, proprio nel ruolo dell'imperatore Francesco Giuseppe al fianco di Romy Schneider nella trilogia di Sissi, che è il film che è stato girato tra il 1955 e il 1957. Ovviamente la sua carriera sia di attore che poi di regista, ma anche di regista teatrale, è stata molto lunga, fino tanti sono stati i suoi lavori, anche insomma con enorme successo sia di critica che di pubblico, fino al 1981, quando poi nella trasmissione televisiva della ZDF, questa rete di televisiva austriaca, nel programma Wet and Dust, la star cinematografica Karl-Heinz Böhm lanciò il 16 maggio 1981 il suo leggendario appello ai telespettatori e diede così una svolta, diciamo, insomma, alla sua vita. Scommise che addirittura che non sarebbe riuscito a far donare a uno spettatore su tre un marco o un franco svizzero o sette scellini austriaci per gli abitanti della zona del Sahel. E Böhm vinse la scommessa, perché di fatto non vi riuscì. Poi nell'ottobre del 1981, appunto la svolta, partì comunque per la prima volta con 1.200 milioni di franchi svizzeri verso l'Etiopia, e il 13 novembre dell'81 fondò proprio l'organizzazione umanitaria Mansion for Mansion, che da allora ha diretto personalmente. Mansion for Mansion lavora esclusivamente in Etiopia, dove realizza progetti a lungo termine per la popolazione rurale. In base al principio aiuto per l'autosviluppo, è riuscito fino adesso a fare in modo che milioni di etiope potessero avere un futuro migliore. Diversi mesi all'anno poi Karl-Heinz Böhm ha coordinato gli aiuti sul posto. Il resto dell'anno invece l'ho trascorso in Europa per informare sulle cause del problema della povertà nel mondo e sul lavoro della sua fondazione. Sottolineiamo che Karl-Heinz Böhm non percepisce per questa sua attività alcuno stipendio, non ha percepito ormai, insomma, perché come vi dicevo è passato lo scorso mese, alcuno stipendio per il suo operato in Etiopia, che come sapete insomma bene è uno dei paesi che se la passa più male rispetto ad altri paesi del mondo per la questione della povertà. Riconoscimenti per il suo impegno, ad esempio la Repubblica Federale di Germania lo ha insignito nel 2001 della Gran Croce Federale al Merito con Nastro. Le università etiopi di Jimma e di Alemaia gli hanno conferito nel 2003 la laurea honoris causa, e le autorità etiopiche hanno riconosciuto l'impegno di Karl-Heinz Böhm, e nell'ottobre 2003 gli è stata concessa proprio la cittadinanza onoraria dell'Etiopia, del paese che lui ha amato, per cui ha speso gran parte del suo impegno e della sua vita. Dalla moglie etiope Almaz, ebbe poi, che attualmente è anche vicepresidente del consiglio della fondazione Mansion for Mansion in Svizzera e nell'Ekstein, Böhm ha avuto due bambini, Nicolas, nato nel 1990, e Aida, nata nel febbraio del 1993. Ecco, ci fermiamo qui con l'omaggio dovuto a questo personaggio, insomma, che proprio al culmine, come vi dicevo, della sua notorietà, ha preferito, proprio a causa della sua notorietà, impegnarsi in qualcosa di più sostanziale, in particolare per il nostro paese, l'Etiopia. Lo ringraziamo tantissimo per questo, come ringraziamo tutte le persone che fanno qualcosa, insomma, per il nostro martoriato paese. Buon ascolto da Radio Etiopia, e ci sentiamo fra pochino, che vi racconterò, insomma, degli sviluppi della situazione di Afile, e vi darò anche conto dell'importante sentenza che è stata messa dal Tribunale di Tivoli nei confronti di tre giovani che sono stati accusati di aver danneggiato il monumento in onore al macellaio d'Etiopia, al generale Graziani, e che invece disonora tutte le vittime, tutte le cittadini sensibili a quello che è stato, insomma, gli stermini e gli eccidi commessi da Graziani e dai suoi colleghi nazifascisti. Allora, ci sentiamo fra poco, buon ascolto ancora da Radio Etiopia.
እኛም በሐረርጌ ሰፋ ያለ እንቅስቃሴ ያከናወኑ ለነበሩት ላቶ ካል ሃንስ ቡም ደጋይ በረከተም ከመለው ግጥም አለማያን እናቀርብላችኋለን አብራችሁ እንድታዳምጡ እንጋብዛችኋለን።
ወዮ አለማያ አለማያ ያወዳይ ለምላሜ የሐረር ጠባይ ምስጢር የፍቅር ሁሉ ፍጻሜ አለማያ የወዳጅነት ልክ ማሳያ የመስዋዕትነት ጣሪያ እስከ መጨረሻይቱ ጠብታ እስከ ህይወቱ ህቅታ ወዙ ነጥፎ እስኪረታ ዝም ነው የሱስ ሁለታ አረርግ ያለቀሰ እንባውን ፈሰሰ የክፉ ቀን ጓዱን ሰርክ ያስታወሰ ወዮ አለማያ የሐረር ሲሳይ ባህርም እንደ ሰው ሞት ይሞታል ወይ ማን የገደለው ብያል ጠይቅኔ በማን እጅ አለፈ ብያል ለምኔ የደሙና ባላ ባህረርጌዎዝ ላይ ያየው ባይኔ የዋህነቱን የታዳጊነቱን የአፍቃሪነቱን ልክ መቁጠር ቢታክትም እርግማን ሆኖብን ባበሻ ምድር ላይ ደጋይ በረክትም ይናገር ያሱ ከሞት ተመላሹ ይናገር ተፈሪ በባህር ደጋሹ ባለማያ ነገር የማይወሻሹ ያ ሐረሩ ልቤ ያ ሐረሩ ልቤ ተንሰፈሰፈው ያን ኩሩ አለማያ የዚያን ጀግና ባህር መቃብሩን ሲያየው ከጨውልክ ያለፈ ከሬት የመረረ እንባውን የረጨው ያለማያን ነገር ማትረፍ እየቻለ ቸልታው ቢቆጨው እስከ መጨረሻይቱ ጠብታ እስከ ህይወቱ ህቅታ ወዙ ነጥፎ እስኪረታ ዝም ነው የሱስ ሁለታ አረሱት ይሉኛል የሚያርስ ይረሳቸው ህይወቱን ሰውቶ ህይወት በሰጣቸው ደረቱን በብረት ቀረደዱት አሉ ለፍኝ ማሽላ ማተብ በጣሹሉ አየ ሰው ውለታ አየ ሰው ሰውነት ምኑን ለማረሻ ምኑንስ ለብረት እስከ መጨረሻይቱ ጠብታ እስከ ህይወቱ ህቅታ ወዙ ነጥፎ እስኪረታ መች እንዲህ የሱስ ውለታ አበሻ ምን ሆኗል አበሻ ታክቶታል ለባህር መሞቱን ዘንድሮ ስትቶታል ወየው ልጅ ጣና ወየው አብያታ ወየው ይለጫሞ ፊት ሰው ሙቶለታል ባህር ይሙት ደግሞ ብለው ዶለቷሉ ብለው መከሯሉ እንግዲህ ዘራፍ በል የባህር ልጅ ሁሉ ቀረርቶን ተላመድ ሰይፎች ይሳሉ በዓለም ማያ ይብቃ ከሰው መዋሉ ወየው ዓለም ማያ የሐረር ሲሳይ ባህርም የሰውን ሞት ይሞታል ወይ የሱን ሞት ማን ቻለው የቱ ጎበዝ ከቶ 300 ሺህ ነፍሳት ከሞት አፈውጥቶ ደሙን አጠጥቶ የሱን ህይወት ሰጥቶ አወ ዓለም ማያ አቤት ያንተስ ነገር አሉላ ቢሰማ ዮሐንስ ቢሰማ ቴዎድሮስ ቢሰማ ምን ይወጣው ነበር ምን ይወጣን ነበር ያለ ባህር ሟቹ ለውሃ ሰሳቹ ባህር አስራት ሲሆን ለሚያዩ ልጆቹ ምን ይሰማው ነበር የፈረሱ ጌታ ለደም ተሟጋቹ መጥኔ ለሁላችን ያገር ልማድ ሻሪ ያባት ወግን ሻሪ ስንት ወንዝ አጉድሎ ስንት ባህር ገሎ ሺህ ዓመት አክባሪ የየዋህነቱን የታዳጊነቱን የአፍቃሪነቱን ልክ መቁጠር ቢታክትም እርግማን ሆኖብን ባበሻ ምድር ላይ ደግ አይበረክትም 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 አይበረክትም
Dunque, come vi dicevo, al termine di questo programma, oggi, desideravo informarvi su quanto sta avvenendo ad Affile, sulle novità che ci sono. Forse molti di voi sono venuti a conoscenza innanzitutto di quella che è stata una cosa vergognosa proprio per l'evidente strumentalizzazione messa in atto proprio dal sindaco di quel paese, questo sindaco neofascista che ha, come sapete tutti, insomma, inaugurato un monumento a un criminale di guerra, il generale Graziani, a modo suo rendendo onore a questo assassino. E l'ultima novità è stata quella del Giro d'Italia, il passaggio del Giro d'Italia dal paese di Affile, dove c'è stata, appunto, come vi dicevo, questa strumentalizzazione, nel senso che sono stati affissi manifesti in tutto il paese, dove addirittura si sosteneva che l'organizzazione del Giro d'Italia, decidendo proprio di passare da Affile, intendeva rendere omaggio al Graziani. Insomma, una cosa veramente assurda. E comunque in quell'occasione le persone, insomma, del comitato, le persone del coordinamento hanno da subito denunciato, con il sostegno di alcuni parlamentari addirittura, denunciato questa cosa, per cui addirittura la presenza di alcuni parlamentari sul posto ha fatto sì che fosse intimato dalle forze dell'ordine di togliere addirittura i manifesti affissi sul muro, quindi insomma diciamo in qualche modo una reazione che non era mai accaduta da parte soprattutto delle istituzioni contro questa cosa abominevole dell'onorificenza resa a un criminale di guerra in quel comune di Affile. Bene, comunque volevo rendervi a conoscenza di questi fatti, ma ancora quello che mi interessa ancora di più è comunicarvi che il 28 giugno prossimo proprio ad Affile ci sarà una grande manifestazione. E il comitato, il coordinamento, anzi che, di cui anche il comitato dei giovani affilane fanno parte e che ovviamente ha più di altri voce in capitolo sulla vicenda, ha deciso di organizzare questa grande manifestazione per un attimo non far comunque cadere nel dimenticatoio questa cosa che purtroppo ancora non ha visto l'abbattimento rispetto a questo monumento. Quindi, come vi dicevo, una grande manifestazione. Ovviamente si è chiesto il sostegno, come è giusto che sia, delle istituzioni che dovrebbero in qualche modo prendere dei provvedimenti, cosa che insomma l'unica istituzione che fino ad oggi ha fatto qualcosa, lo ricordiamo, insomma il merito va reso a chi comunque agisce rispetto nell'indifferenza generale delle altre istituzioni, è stata la Regione Lazio che ha a tutt'oggi insomma fatto sì che i finanziamenti che dovevano giungere ad Affile fossero comunque non arrivassero più, e quindi diciamo in qualche modo mettere nei guai la giunta comunale e questo sindaco che si trova ora con diversi debiti sul groppone per una cosa insomma che avrebbe in qualche modo fatto meglio a non fare mai, soprattutto diciamo indossando una striscia tricolore, dovrebbe insomma, come sapete tutti, rappresentare tutti i cittadini e non soltanto la sua ideologia becera nazifascista, ma tutti i cittadini, e quindi non dovrebbe insomma in ogni caso essere mai permesso a un'autorità anche locale di commettere una cosa del genere. Ovviamente c'è una denuncia che speriamo insomma rimanga efficace contro di lui, portata avanti innanzitutto dall'Associazione Nazionale dei Partigiani e sostenuta ovviamente da tutte le organizzazioni e dal coordinamento che sta dando battaglia sin dalla nascita di questo monumento disonorevole al criminale di guerra Graziani. Bene, comunque una cosa importante che volevo insomma a tutti voi comunicare, so che la radio ne ha dato conto anche con una diretta, perché ormai più di un mese fa c'è stato un processo al Tribunale di Tivoli contro dei giovani che sono stati accusati, ovviamente non sono neanche stati diciamo colti in flagrante, comunque sono stati fermati dai carabinieri nei pressi del monumento e sono stati accusati di aver danneggiato il monumento con delle scritte che sono comparse proprio sul monumento stesso. Bene, il processo è stata per noi una grande vittoria, possiamo dire, comunque una cosa che ci incoraggia e ci ha dato parecchia soddisfazione, perché innanzitutto i tre giovani sono stati assolti dai reati che gli erano stati ascritti. E quindi io volevo, visto che nel frattempo, dopo tutto questo periodo, è uscita la motivazione della sentenza che rende ancora più in qualche modo significativa questa vittoria, insomma, che dopo tante tribolazioni abbiamo in qualche modo ottenuto con un riconoscimento di un tribunale rispetto a quello che è accaduto e quindi all'assoluzione delle persone che erano state imputate. Volevo leggervi ecco brevemente insomma parte della sentenza, ovviamente tenendo riservati i nomi delle persone coinvolte per ovviamente per questioni di privacy. E comunque questo è l'articolo 2 della motivazione, dove dice che il procedimento penale a carico degli odierni imputati trae origine dall'accertamento effettuato dai carabinieri di Affile a seguito della riscontrata presenza di scritte realizzate con bombolette spray su scale e pareti di una costruzione identificata nel capo di imputazione come Sacrario del Soldato. Dalla documentazione acquisita agli atti è emerso senza alcun dubbio, in tal senso tutti gli atti pubblici, le delibere comunali e regionali acquisite, le modalità di finanziamento concesse allo scopo di creare un Sacrario del Soldato inizialmente avvicinabile all'idea del monumento al Mille Tegnoto, come il fabbricato oggetto dell'attività imputata appunto agli imputati avesse mutato caratteristiche e finalità a seguito proprio della decisione della giunta comunale di Affile, che deliberava di intestare il Sacrario non al Soldato in senso ampio, ma bensì al generale maresciallo d'Italia Rodolfo Graziani. Dalla scelta della giunta comunale di Affile derivano una serie di rilevanti polemiche politiche, sociali e contestazioni che riguardavano non solo il nostro paese, ma anche all'ambito internazionale, in considerazione del profilo storico e personale proprio relativo al Graziani e al suo evidente coinvolgimento ed identificazione per le attività svolte e i ruoli coperti con il regime fascista. La scelta della giunta, come ripeto, sto leggendo proprio le motivazioni della sentenza, quindi è un documento molto importante anche per ovviamente le evidenze politiche che mette in atto questo provvedimento. Vi dicevo, la scelta della giunta comunale di Affile, la violazione della destinazione del fabbricato in questione in modo unilaterale, senza alcun rispetto dell'originario progetto, così come finanziato e valutato positivamente dalla Regione Lazio, determinava l'intervento del Presidente della Regione Lazio per contrastare la intenzione dichiarata del Sindaco di Affile di rendere Affile un luogo equivalente a Predappio nella celebrazione del maresciallo d'Italia Rodolfo Graziani. In questo ambito veniva quindi rilevata l'attività contestata agli odierni imputati. Ritiene il Tribunale che le emergenze probatorie, in particolare la valutazione degli atti acquisiti, non consentano di formulare un giudizio di penale responsabilità a carico degli imputati per il reato ascritto. In tal senso occorre considerare che la mera produzione documentale valutata all'esito delle richieste istruttorie delle parti appaia insufficiente ed univocamente idonea ad escludere la responsabilità degli imputati per il reato ascritto, non ricorrendo la materialità del fatto contestato. Dalla documentazione fotografica acquisita è emersa infatti un'attività di materiale scrittura con bombolette spray di quello che avrebbe dovuto essere il fabbricato